ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። ጌታ እግዚአብሔር አምላካችን ዛሬም ደግሞ በፊቱ አንድን የምህረት ቀን ሰጥቶን እነሆ ተሰብስበናል ከማዱ ልንካፈል። እምነታችንን እግዚአብሔር አምላካችን እነሆ ሊያጠነክር ሊያበረታ ከዳዴነት ቆመን እንድንራመድ ደግሞ ሊያግዘን ጌታ መንፈስ ቅዱስ በመካከላችን ነው። ዛሬም እግዚአብሔር ታላላቁም ነገሮችን የርሱን ፈቃድና ሥራውን ደግሞ ያስተውቀናል ያስተምረናል። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን እንቀጥላለን ማለት ነው። እግዚአብሔር በእውነት የኔንም ኑሮ የናንተንም ኑሮ እንደሚሰራ በዚህም ደግሞ መንፈሳዊ አይኖቻችን በርተው ለሌሎች ጥቅም እንደሚያደርገን እኔ ባለሙሉ ተስፋ ነኝ። ዝማሬ አለን እንጋብዛችሁ።
ስለዚህ ዝማሬ እግዚአብሔርን እጅግና መሰግናለን። ንጸልይ ወገኖች። በሰማይና በምድር ላይ የምትገዛ እግዚአብሔር አባታችንና አምላካችን ሆይ ኖ ለዚህች ቀን ደግሞ እንድንበቃ ፈቃድ ሆኗል። እግዚአብሔር ሆይ ያንተን ማንነት ያንተን ድንቅ ሥራ ደግሞ እግዚአብሔር ሆይ መስካሪዎች እንድንሆን ከናፍርቶቻችንን የቀደስከው አንተን አቤቱ እግዚአብሔር አምላካችን ሆይ በዚህ በሰማነው እውነት ደግሞ በቤቱ ውስጥ ለዘላለም እንድትጠብቀን እግዚአብሔር አባታችንና አምላካችን ሆይ የምሕረት ተካፋዮች ሆነን በቸርነት መንገድ ደግሞ እንድንጓዝ እንድትረዳን እንጸልያለን። ጌታ እግዚአብሔር አምላካችን ሆይ ቀጥሎ ልንማረው እግዚአብሔር ሆይ ያለነውን ቃልህን ደግሞ አንተ ባርክልን በእውነትህ ደግሞ ግለጥልን በጌታ በኢየሱስ ክርስቶስ ስም አሜን። በትላንትናው ምሽት ክፍለ ጊዜያችን ከዘሌዋውያን ምዕራፍ 3 ከላሞች መንጋ ስለሚቀርብ የደህንነት መስዋዕት ተምረን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ ከበጎች ስለሚቀርብ የደህንነት መስዋዕት አብረን ጌታ በረዳን መጠን እናጠናለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ዘሌዋውያን ምዕራፍ 3 ቁጥር 6 እና 7ን ተመልከቱ። ከበጎች የሚቀርብ መስዋዕት ለእግዚአብሔርም ከደህንነት መስዋዕት የሚያቀርበው ቁርባኑ ከበጎች ተባት ወይም ንስት ቢሆን ነውር የሌለበትን ያቀርባል። ለቁርባኑ ጠቦትን ቢያቀርብ በእግዚአብሔር ፊት ያቀርበዋል ይላል። ዘሌዋውያን ምዕራፍ 3 ቁጥር 6 እና 7ን ይመለከቷል። የበግ ጠቦት የክርስቶስን ባህሪ በተለየ ሁኔታ ይገልጻል። በሌላ በኩል ደግሞ ወይፈን ወይም ጊደር በጌታ አገልግሎት የባሪያነቱን ጎን ያንጸባርቃል። ወይፈን ለማዳ እንስሳ ሆኖ ሸክምን ለመሸከምና እርሻን ለማረስ ያገለግላል። በሌላ በኩል ደግሞ በጥንት ዘመን ሰዎች ወይፈኖችን ለመጓጓዣነት ለንግድ ይጠቀሙባቸዋል። ስለዚህ ወይፈን ባሪያና ለማዳ በመሆኑ የሰው ወዳጅ ነበር። አስተዋላችሁ? ወይፈን ባሪያና ለማዳ እንስሳ በመሆኑ ደግሞ የሰው ወዳጅ ነበር። ወይፈን ክርስቶስን በባሪያነቱ ያመለክታል። አድማጮቼ፣ የማርቆስ ወንጌል ክርስቶስን እንደሚያገለግል ባሪያ አድርጎ ይቆጥረዋል። ይህን በምንልበት ጊዜ ጌታ ኢየሱስን እንደ ሆቴል አስተናጋጅ ወይም እንደ ሊስትሮ መቁጠራችን እንዳልሆነ መታወቅ አለበት። የማርቆስ ወንጌል ጌታ ኢየሱስን እንደ እግዚአብሔር ባሪያ ነው የሚያስቀምጠው። ምክንያቱም እርሱ የመጣው የእግዚአብሔርን ፈቃድ ሊፈጽም ነበርና። በሌላ በኩል የበግ ጠቦት ጌታ ኢየሱስ በሕይወቱና በሞቱ ራሱን ከሰዎች ጋር መደመሩን ያመለክታል። ይህንን በርግጥ አስተውላችሁ ታውቃላችሁን? ጌታ ኢየሱስ ክርስቶስ በሕይወቱና በሞቱ ራሱን ከሰዎች ጋር መደመሩን የበግ ጠቦት ምሳሌ ሆኖ ያመለክታል። በአገልግሎቱ የመጀመሪያ ወቅት መጥምቁ ዮሐንስ ወደ እርሱ አመልክቶ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። ዮሐንስ ምዕራፍ 1 ቁጥር 29ን ልብ ይሏል። ይህ ሥራውን ያመለክታል። በኋላ ደግሞ መጥምቁ ዮሐንስ እነሆ የእግዚአብሔር በግ አለው። ዮሐንስ ምዕራፍ 1 ቁጥር 36ን ልብ ይሏል። ይህ ደግሞ ሰውነቱን ያመለክታል። እነዚህን አረፍተ ነገሮች እንደገና ደግምላችኋለሁ። ዮሐንስ ወደ እርሱ አመልክቶ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። ዮሐንስ 1 ቁጥር 29ን ይመለከቷል። ይህ ሥራውን ያመለክታል። በኋላ ደግሞ መጥምቁ ዮሐንስ እነሆ የእግዚአብሔር በግ አለው። ዮሐንስ 1 ቁጥር 36ን ልብ ይሏል። ይህ ደግሞ ሰውነቱን ያመለክታል። ወገኖቼ፣ ከመጀመሪያ ጀምሮ የበግ ጠቦት ጌታ ኢየሱስ የሰዎችን ስፍራ በመውሰድ የዓለምን ኃጢአት ለመሸከም ያለውን ብቃትና ችሎታ ያመለክታል። በመጽሐፍ ቅዱሳችን የመጀመሪያው መስዋዕት የተደረገው በአቤል ሲሆን እርሱም ለመስዋዕትነት ያቀረበው የበግ ጠቦትን ነበር። አዳምና ሔዋን ኃጢአት ሰርተው እርቃናቸውን በሆኑ ጊዜ እግዚአብሔር ያለበሳቸው የበግን ለምድ ሳይሆን እንደማይቀር አስባለሁ። ጌታ ኢየሱስ የእኛን ቦታ በመውሰድ ኃጢአታችንና መተላለፋችን እንደ ተሸከመ ኢሳይያስ ምዕራፍ 53 ግልጽ ያደርገዋል። ኢሳይያስ ምዕራፍ 53 ቁጥር 7 ደግሞ እንዲህ ይላል። ኢሳይያስ ምዕራፍ 53 ቁጥር 7 ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። ኢየሱስ በመስዋዕትነቱ እንደ በግ ጠቦት ተገልጿል። እኛንም ተክቶ መስዋዕት ሆኗል። ኢየሱስ በትንሣኤውም እንደ ጠቦት ተቆጥሯል። ዮሐንስ ራእይ ምዕራፍ 5 ቁጥር 6 የዮሐንስ ራእይ ምዕራፍ 5 ቁጥር 6 ስለዚህ ጉዳይ እንዲህ ይላል። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎችም መካከል እንደታረደ በግ ቆሞ አየው። ሰባትም ቀንዶችና ሰባት ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። በክብር በመመለሱም እንደ እግዚአብሔር በግ ተቆጥሯል። ተራራዎችንና አለቶችንም በላያችን ውደቁ፣ በዙፋንም ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሏቸው። ወገኖቼ፣ ስለዚህ ከሁሉ መስዋዕት ይልቅ የበግ ጠቦት መስዋዕት ክርስቶስን በሁለንተናው በሞቱ በትንሣኤውና ዳግም በመምጣቱ ይገልጻል። እጁንም ለቁርባን በቀረበው ራስ ላይ ይጭናል። በመገናኛው ድንኳን ፊት ያርደዋል። የአሮንም ልጆች ደሙን በመሠዊያ ላይ በዙሪያው ይረጩታል። ከደህንነቱም መሥዋዕት ለእግዚአብሔር የእሳት ቁርባን አድርጎ ያቀርባል። ስቡን እስከ ጀርባውም ድረስ የተቈረጠ ላቱን ሁሉ፣ የሆድ ዕቃውንም የሚሸፍነውን ስብ፣ በሆድ ዕቃውም ያለውን ስብ ሁሉ፣ ሁለቱንም ኩላሊቶች በእነርሱም ላይና በጎድኑ አጠገብ ያለውን ስብ፣ በጉበቱም ላይ ያለውን መረብ ከኩላሊቶች ጋር ይወስዳል ይላል። ዘሌዋውያን ምዕራፍ 3 ከቁጥር 8 እስከ 10 ያለውን ይመለከቷል። ዘሌዋውያን ምዕራፍ 3 ከቁጥር 8 እስከ 10 ከዚህ በላይ ባነበብናቸው ቁጥሮች እንደምንመለከተው የበግን ጠቦት ለደህንነት መስዋዕት የማቅረቡ ሥርዓት ወይፈንን ወይም ጊደርን ከማቅረቡ ሥርዓት ጋር ተመሳሳይ ነው። ስቡ የእግዚአብሔር ድርሻ ነው። ምክንያቱም ከእንስሳው ብልቶች ስብ ዋናው ክፍል እንደሆነ ይቆጠራል። የስብ እንስሳ ከሁሉ ይልቅ የተመረጠ ዋጋ ያለው ስለሆነ ይህ የተሻለው ለእግዚአብሔር መቅረብ አለበት። የሰባ እንስሳ የተሻለ መሆኑን የሚያሳዩ በመጽሐፍ ቅዱስ ውስጥ ብዙ ጥቅሶች አሉ። ሂዱ የሰባውንም ብሉ ጣፋጩንም ጠጡ ይላል ነህምያ ምዕራፍ 8 ቁጥር 10ን ልብ ይሏል። ኢሳይያስ ምዕራፍ 25 ቁጥር 6 ደግሞ እንዲህ ይላል፣ የሰራዊት ጌታ እግዚአብሔርም ለሕዝቡ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ ያረጀ የወይን ጠጅ ግልጥም የሞላባቸው የሰቡ ነገሮች የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። እስቲ ሉቃስ 15:23 ደግሞ እንመልከት። የሰባውን ፍሪዳ አምጥታችሁ ረዱት፣ እንብላም፣ ደስም ይበለን። ዛሬ ውፍረታችንን ለመቀነስ የምንፈልግ ወገኖቼ፣ አንዳንዶቻችን ስብ ባንበላም እንኳን በሥጋ ውስጥ ስብ የተመረጠ ክፍል እንደሆነ ብዙዎች ያውቁታል። እግዚአብሔር በሙሴ በኩል የሚያስታውቀው ነገር ይሄ ነው። በውስጥ ክፍል ያለው ስብ ሁሉ፣ ሁለቱ ኩላሊቶችናም በኩላሊቶች ላይ ያለው ስብ ለእግዚአብሔር ይሆናል ይላል። እግዚአብሔር የተመረጠውን የተሻለውን ይፈልጋል። እዚህ ላይ ጥልቅና ሙሉ የሆነውን የደህንነት መሥዋዕትን ትርጉም እንመለከታለን። ከእግዚአብሔር ጋር ያለውን ኅብረት በክርስቶስ ወይም ደግሞ ክርስቶስ ደሙን በመስቀል ላይ ከማፍሰሱ የተነሳ እንደሆነ ልንክደው የማንችለው እውነት ነው። ግን ከእግዚአብሔር ጋር ያለን ኅብረት ሌላ ገጽታ አለው። ኅብረቱን ሙሉና ትርጉም ያለው እንዲሆን ለማድረግ እያንዳንዱ አማኝ በፍጹም መሰጠት ራሱን ለእግዚአብሔር ማቅረብ አለበት። ወገኖቼ፣ እነዚህ ከላይ የጠቀስናቸው ሁለቱ ገጽታዎች አስደናቂና ሁሉን በሚያቅፈው በኢየሱስ ክርስቶስ የግብዣ ጥሪ ተጠቃለዋል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ ይላል። ማቴዎስ ምዕራፍ 11 ቁጥር 28ን ልብ ይሏል። ይህ ጌታ ኢየሱስ በፈሰሰው ደሙ ለኀጢአተኞች የሚሰጥ ረፍት ነው። ይህ የደህንነት ረፍት ነው። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ረፍት ታገኛላችሁ፣ ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። በዚሁ ምዕራፍ ማለት ማቴዎስ ምዕራፍ 11 ቁጥር 29ና 30ን ይመለከቷል። ወገኖቼ፣ እዚህ ቦታ የተጠቀሰው ረፍት በስቡ የሚመሰል ረፍት ነው። ወደ እርሱ በመምጣት ራሳችንን ለእርሱ መሰዋት አለብን። ይህ ለእርሱ በመሰጠት የሚገኝ ረፍት ነው። በዘሌዋውያን ምዕራፍ 3 ቁጥር 9 ላይ እስከ ጀርባውም ድረስ የተቆረጠ ላቱን ሁሉ የሚል ሐረግ እናገኛለን። ይህም በዚያን ዘመን በሩቅ ምስራቅ የሚገኙትን በተለየ ሁኔታ የሚረቡትን በጎች ላት ያመለክታል። የበጎቹ ላት በጣም ስብ ስለሆነ ወደ 20 ኪሎ ግራም ሊመዝን ይችላል። ስለዚህ ወዳጄ ሆይ የተመረጠውን ስቡን ዛሬውኑ ለእግዚአብሔር ለማቅረብ መወሰን አለብህ።
ከከተና ክብርም ትበብም ተከነ ታይደም ብርታትም ዙፋኑ ላይ ለተቀመጠ ነበረው ላለው ለሚመለስ ለታረደው በግ ምስጋና ይድረሰው ለታረደው በግ ምስጋና ይድረሰው ለታረደው በግ ምስጋና ይድረሰው ለታረደው በግ ምስጋና ይድረሰው በረከትና ክብርም ትበብም አለተግነ ታይልም ብርታትም ዙፋኑ ላይ ለተቀመጠ በረው ላለው ለሚመለስ ለታረደው በግ ምስጋና ይድረሰው ለታረደው በግ ምስጋና ይድረሰው ለታረደው በግ ምስጋና ይድረሰው ለታረደው በግ ምስጋና ይድረሰው መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋስተ ለአምላካችን መንግሥትና ካህናት ይሆኑ ዘንድ አደረግካቸው። ከምድርም ላይ ይነግሣሉ እያሉ አዲስን ቅኔ ይዘምራሉ። መጽሐፉን ወስዶ ማተሙን ፈቶ ከሕዝብም ሁሉ ሰዎችን ዋሽቶ ለአምላክ መንግሥት ካህናቶን ከበጉም ሥራ ተመሰገን ለከትና ግብርን ጥበብ አለተቅን ታይልም ብርታትም ዙፋኑ ላይ ለተቀመጠ ነበረው ላለው ለሚመለስ ለታረደው በግ ምስጋና ይድረሰው ለታረደው በግ ምስጋና ይድረሰው ለታረደው በግ ምስጋና ይድረሰው ለታረደው በግ ምስጋና በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። በሰማይ በምድር ከምድርም በታች በእነርሱም ውስጥ ያለን ፍጥረታት በዙፋኑ ፊት እንወድቃለን ለበጉም ክብር እንዘምራለን። በረከትና ክብርም ጥበብም ባለጠግነት ኃይልም ብርታትም በዙፋኑ ላይ ለተቀመጠ ነበረው ላለው ለሚመለስም ለታረደው በግ
ስለ ዝማሬው እግዚአብሔርን እጅግ እናመሰግናለን። እስቲ በመቀጠል ከዘሌዋውያን ምዕራፍ 3 ከቁጥር 11 ጀምሮ ያለውን ቃል አንድ ላይ እንመለከታለን። ዘሌዋውያን ምዕራፍ 3 ቁጥር 11 ተመልከቱ። እንዲህ ይላል፣ ካህኑም በመሠዊያው ላይ ያቃጥለዋል፣ በሳት ላይ ለእግዚአብሔር የተደረገ የቁርባን መብል ነው ይላል። ይህ በጣም እንግዳ የሆነ አረፍተ ነገር ነው ወገኖቼ። ስለሆነም አንዳንዶች ከአረማውያን መስዋዕቶች ጋር ሊያገናኙት ሞክረዋል። ከጥንቱ ያሶር ጽሑፎች መረዳት እንደምንችለው መስዋዕት አቅራቢዎች እንስሳትን ለማልክቶቻቸው በመሰዋት ከነርሱ ጋር ባል ያደርጋሉ። በተቃራኒው መንገድ በደህንነት መስዋዕት ከመስዋዕት አቅራቢው ጋር ህብረት የሚፈጥረው እግዚአብሔር ነው። እግዚአብሔር ይህንን ሐሳብ በዘዳግም ምዕራፍ 12 በቁጥር 6 እና 7 ግልጽ አድርጎታል። ዘዳግም ምዕራፍ 12 ቁጥር 6 እና 7ን በኋላ ተመልከቱ። ወደዚያም የሚቃጠለውን መስዋዕታችሁን ሌላ መስዋዕታችሁንም አስራታችሁንም በጃችሁም ያነሳችሁትን ቁርባን ስለታችሁንም በፈቃዳችሁ የምታቀርቡትን የላማችሁንና የበጋችሁንም በኩራት ውሰዱ። በዚያም በአምላካችሁ በእግዚአብሔር ፊት ብሉ። እጃችሁንም በመዘረጉበት አምላክ እግዚአብሔር በባረከ ነገር ሁሉ አንተና ወይም ደግሞ እናንተና ቤተሰባችሁ ደስ ይበላችሁ ይላል። ስብ የሆነው በፍጹም መቃጠል ነበረበት። ካህኑ የተመደበለትን ክፍል ይወስዳል። መስዋዕት አቅራቢው ደግሞ የተረፈውን ይበላል። ይህንን የሚያደርገው በእግዚአብሔር ቤት ነው። እግዚአብሔር የቤቱ አስተናጋጅ ሲሆን መስዋዕት አቅራቢ ደግሞ እንግዳው ነው። አርማይነት ጣዖትን ከማምለክና ለጣዖታት መስዋዕት ከማቅረብ ጋር የተያያዘ ነው። ነቢዩ ኢሳይያስም እስራኤላውያን ይህንን የአርማውያንን ጣዖታት ሥርዓት በመከተላቸው በጥብቅ ይቃወማቸዋል። እናንተን ግን እግዚአብሔርን የተዋችሁትን ቅዱሱም ተራራዬን የረሳችሁትን ጉድ ለተባለ ጣዖትም ማድ ያዘጋጃችሁትን እድል ለተባለ ጣዖትም የወይን ጠጅ ለመጠጥ ቁርባን የቀዳችሁትን እድላችሁን ለሴፍ አደርጋለሁ ይላል። ኢሳይያስ ምዕራፍ 65 ቁጥር 11ን ልብ ይሏል። በደህንነት መስዋዕት ግን እግዚአብሔር ለሕዝቡ ማድ ያዘጋጃል። በመጽሐፍ ቅዱስ ውስጥ ይነሳ በግልጽ የሚያደርጉ ብዙ ጥቅሶች አሉ። ለምሳሌ እስቲ አንዳንዶቹን እንጥቀስ። ዘማሪው በመዝሙር 23 ቁጥር 5 በፊቴ ገበታን አዘጋጀህልኝ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ይላል። እንደገና በመዝሙር 36 ቁጥር 8 መዝሙር 36 ቁጥር 8 ከቤትህ ጠል ይጠጣሉ ከተድላህም ፈሳሽ ታጠጣቸዋለህ ይላል። ሐዋርያ ዮሐንስ ደግሞ በወንጌሉ በዮሐንስ ምዕራፍ 6 ቁጥር 51 እና 57 እንዲህ ይላል። ከሰማይ የወረደ ያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንዲሁ የሚበላኝ ከኔ የተነሳ ያው ይሆናል። ተመሳሳይ ግብዣ በማቴዎስ 26 ቁጥር 26 ላይ ይገኛል። እንካችሁ ብሉ፣ ይህ ሥጋዬ ነው አለ ጌታ። የደህንነትንና የህብረትን ማዕድ ያዘጋጃል። ወገኖቼ የደህንነት መስዋዕት ይህንን ታላቅ ዝግጅት ያንጸባርቃል። ልጁ በንስሐ ወደ አባቱ ቤት ሲመለስ የሰባውን ፍሪዳ ያረደለት አባቱ ነው። በሉቃስ ወንጌል ምዕራፍ 14 ላይ በተጠቀሰው በታላቁ ራት ግብዣ ምሳሌ ጌታ ታዳሚዎችን አሁን ተዘጋጅቷልና ኑ እያለ ይጋብዛቸው ነበር። ሉቃስ 14 ቁጥር 17ን ይመለከቷል። ይህ እግዚአብሔር ያዘጋጀው የደህንነት ማዕድ ነው። አንደኛ ዮሐንስ ምዕራፍ 1ን በተደጋጋሚ አንብቡ። ከእግዚአብሔር ጋር ያለን ህብረት የሚደገፈው ጌታ ኢየሱስ በደሙ ባደረገው ቤዛነትና እኛም ክርስቶስን በማወቃችንና ኃጢአታችንን በመናዘዛችን ነው። በመጀመሪያ እግዚአብሔር ያዘጋጀልን ደህንነት ክርስቶስን እንደ ግል አዳኛችን አድርገን ስንቀበል እናገኛለን። ከዚያም ወደ ህብረቱ ማዕድ እንመጣለን። ዘመናዊው ሰው ወገኖቼ ብዙውን ጊዜ በራሱ መልካም ሥራ የደህንነትን ማዕድ እንደሚያዘጋጅና እግዚአብሔርም ወደዛ ማዕድ እንዲመጣ መጋበዝ እንደሚችል ያስባል። ወዳጆቼ ሆይ ይህ በፍጹም አረማዊ አመለካከት ነው። እግዚአብሔር ብቻ ነው የደህንነትንና ከእርሱ ጋር የሚኖረንን ህብረት ማዕድ ማዘጋጀት የሚችለው። እግዚአብሔር የተመሰገነ ይሁን። የሆነ ሰላምታውን ካቀረበልን በኋላ አስተያየቱን ለአምስት አመታት በሙሉ መጽሐፍ ቅዱስ በራዲዮ ስታስተላልፉ መቀየታችሁ ይታወሰኛል። እኔም ደግሞ በአንዳንድ አጋጣሚዎች ካልሆነ በስተቀር በብዙ በዚህ ትምህርት ተጠቅሜያለሁ። በተለይ የዮሐንስ ራእይ መጽሐፍ ላይ ብዙ ያልገባኝ ነገር ነበር። ጌታ ደግሞ ከእናንተ በኩል ሆኖ ብዙ ቁም ነገሮችን አስተምሮኛል። ጌታ ለዘላለም
እናንተና ቤተሰቦቻችሁን ይባርክ ይያለ እነሆ ደብዳቤውን የጻፈልን ወንድማችን ወጣት መስፍን ማሞ ቢልቄ ከጌዶ ዞን ዲላ ከቱምቲቻ ነው። ወንድማችን በጌታ የተወደድክ መስፍን ማሞ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛልህ ይያልን እኛም ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። እግዚአብሔር በዘመናት ሁሉ ነው ለልጆቹ የሚረባውን ምግብና ማዳቱ ያቅም። እግዚአብሔር ደግሞ ክንዱ የዛለበት ጊዜና የታማበት ጊዜም የለም ፈጽሞም አይኖርም። አው ወንድማችን ተማሪ ወጣት መስፍን አንዳንድ ቁም ነገሮችን በማንሳት የጻፍክልን አምስት ነጥቦች አሉ። በእውነት እግዚአብሔር ለነዚህ ሁሉ ደግሞ መልስ እንደሚሆን እኛም በጸሎታችን ክፍለ ጊዜ እንደምናስብ ላረጋግጥልህ ወዳለሁ። አንዳንድ ወደ መጨረሻ ላይ የተቃቀስካቸውን ነገሮች በተመለከተ መልሱ በፖስታ ቤት በኩል ይላክልሃልና ተጠባበቅ። የእግዚአብሔርን እጅ መጠባበቁ መልካም ነው። እግዚአብሔር ደግሞ ላንተ መልካም የሆነውን ነገር ፈጽሞ ካንተ እንዲርቅ አያደርግም አይነፍግህም። እግዚአብሔር ለኔና ላንተ የሚያስበው መልካም የሆነውን ነገር ብቻ ነው። እኔና አንተ ግን በስጋችን በማሰብ ይህ ለምን ሆነ እያል እንጨነቃለን እንባዝናለን፣ ከእግዚአብሔር ጋር ግብግብና ክርክርን ፈጥራለን። እግዚአብሔር ግን ለኔም ላንተም የሚበጀውን ነገር በጊዜው ውባ አድርጎታል ሰርቶታል፣ በእጃችንም ደግሞ ያደርጋል። እንግዲህ የነገውን ደብዳቤን ደግሞ መልሱን እንጠባበቃለንና ጻፍልን። ሰላም ሁን። እግዚአብሔር መውጣትህንና መግባትህን ይባርክ። ደናደሩ